ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
መሰረታዊ ነገር ለኔ ብዬ ማስበው ለሰሳ ያስፈልጋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ህክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልጋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው ቅንጦት ሊሆን ይችላል።
ሰዎች አንዳቸው ለአንዳቸው ሊያሳዩ የሚገባውን ሩህሩህነት ለእንስሳት የሚያሳዩ ዘንድ እንቅስቃሴዎችን የምታስተባብረው ፌቨን መለሰን ነው። ቀደም ብለን የሰማናት የምሽት እንግዳችን አድርገናታል። ቆየት ብለን እናገኛታለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ፌቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፌቨን ጉዳት የደረሰባቸውንና ርኅራኄ የተነፈጋቸው እንስሳቶችን ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎቹን ቀልብ ስባለች። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነው። እና ልጅ ያለ ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደ ማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም። እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም ከአምስት ከስድስት ዓመቴ በፊት ማለት ሚሞሪ ውስጥ የለም ድመትና ውሻ የሚባለው ነገር። እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት ወልዳ ነበረ። በዛ ሰዓት እንዳለ የእኛ ግቢ ማህበረሰብ ምን ብሎ ይነግረኛል? ስለምትናከስ ገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛች ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው ማልፎ እዛች ውሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮህ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራዬ፣ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ የት እንደገባች አላቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላቅ ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛን የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ሳድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለው። በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት። ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና አንስቶ ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ እሱን እንነግራለን። እና ያው በብዛት ሕክምናው ላይ ነው ያለ ነው። የተጎዱ ውሾችን የማሳከም ማንሳት፣ ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አዌርነሱ ግን በደንብ ይሰራል። አሁን ላይም እንስሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወር አንድ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እንስሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራሉ። እንደዚህ አይነት ነገሮች ናቸው እየተሰራሉ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋራ አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጭ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከቡ ይልቅ ከህፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ዕጣ ፈንታ አሳዛኝ ነው በአብዛኛው። ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርኅራኄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች እስኪ ንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራም አያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነብስ ይራራል ይላል እና ርኅራኄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርኅራኄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው የሱ እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለእኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘህ ወይ ምን የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ ዕጣ ፈንታ ለመብላት ነው። ተርቦ ጸጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ሲያስደፍርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ ያጠቃሃል፣ ይቀጠቅጥሃል። እና የሚደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዚ ለውጥ ለማምጣት ሂደት ውስጥ ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። መጀመሪያ የጀመሩ ጊዜ አስደንግጦኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬያለሁ ብዬ ስለማስብ እነዚህ ነገሮች እየተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ፈረሳቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥቶ ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል ሩቅ ሆነው ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዩዝ አደረግክ የሚለው ገና ነው። እና ይሄ ህጉ ራሷን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛ ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም ለሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ምስ ወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪን ከመሰነባበታችን በፊት።
ቅድ ብዬ ማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
እናንሳት መጠለያ ቦታ ማለት ነው
እና የሚነሱትን እንስሳዎች የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው። እንደ ሀገር ምንም እየተሰራ አይደለም። ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሬ ስለሆነ ትልቅ ነገር ይዘ ነው መንሳት ያለብህ ማለት ነው። እንደዛም ሆኖ ትልቅ ሼልተር ብንከፍትም ይህን ሁላ እንስሳ ማስጠለል እንችላለን ማለት አይደለም። ቢያንስ ግን የተጎዱ እንስሳትን በተለይ የሚያርፉበትን ነገር ማድረግ እንችላለን እና ሼልተር በጣም ወሳኝ ነው። አሁን ላይ እሱ ላይ ነው እየተንቀሳቀስኩ ያለሁት፣ ዶኔሽኖች በማሰባሰብ ሼልተሮችን ለመከራየት። ምክንያቱም አሁን ላይ ሙሉ ግቢ ራሱ ኪራይ በጣም ብዙ ነው። ለእንስሳ ደግሞ ስትል የሚያከራይ የለም ምናምን እና እሱ ትልቅ ችግር ነው። ሼልተር ግን በጣም በቅርብ ጊዜ ውስጥ ማሳካት የምፈልገው ነገር ሼልተር መክፈት ነው። ሕክምና ተቋማቶችን መገንባት። ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ እየወደደም የማያሳክምበት ይሄ በግዴለሽ የማያሳክሙትን ሳይሆን እንስሳ እየወደደ የማያሳክምበት ምክንያት ኮስቱ ሀይ ስለሆነ ነው። በጣም የእንስሳ ሕክምና ክፍያው በጣም ውድ ነው እና እሱ ነገሮች በቅናሽ የሚገኙበትን ነገር ማድረግ ማቋቋም እንፈልጋለን። እኛ በቅናሽ የሚደረጉበትን ነገር አድርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበትን ነገር ማድረግ እንፈልጋለን። ተቋሙ እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት፣ ግዴታ ነው ለእንስሶቹ ሲባል ማለት ነው እና እነሱ አይነቶቹን ተቋማት መገንባት እንፈልጋለን። የጎዳና ላይ በተለይ ሴት ውሾች ናቸው አሁን እኛ ሀገር በጣም ከውሾችም እየተቸገሩ ያሉት፣ ምክንያቱም ማንም ሳይፈልጋቸውም አውጥቶ ይጥሏቸዋል። ወንድ ውሻ እንድትወልድ ይፈለጋል፣ ከወለደች በኋላ ሴቷ አትፈልግም፣ ጥቅም የላትም። እንደዚህ አይነት ነገር ነው ያለው እና የእነሱን ቁጥር መቀነስ እንፈልጋለን። እሱ የሚደረገው ደግሞ በኦፕሬሽኖች ነው፣ ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው። ብዙ አይነት ቦታ ይፈልጋል፣ መድኃኒቱ ኮስት ሀይ ነው እና በተቻለን አቅም ጎዳና ላይ ያሉ ውሾች እንዳይበዙ ማድረግ እንፈልጋለን። ምክንያቱም እጣ ፈንታቸው ሞት ነው፣ መኪና ነው፣ ያንን እንደዛ ሰፈር እንዲያደርጉ አንፈልግም እና እሱ ማድረግ እንፈልጋለን። በአጠቃላይ የቤት እንስሳት ፈረሶች፣ አህዮችን ከጥቃት መከላከል፣ ማህበረሰቡ ማንቃት፣ እኔ ነቅቶ ማየት ትልቁ ህልሜ ነው። ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታደርጋቸው ነገሮች እየቀነሱ የአንተ ሎድ እየቀነሰ ነው የሚሄደው እና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በሰፊው ተሰርተው እንግዲህ እንስሶች የማይሳቀቁበት ሀገር፣ የማይደበደቡበት፣ የማይቀጠቀጡበት ሀገር ማየት በቃ እንደ ሌላው ዓለም እንደ ውጭ ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖሩበትን ሀገር ማየት በጣም እሱ በጣም ትልቅ ቢሼ ነው፣ የመጨረሻ ቢሼ እሱ ነው።
ትንን መለሰ፣ የተለያዩ እንስሳትን ተንከባካቢ ነሽ። ኢትዮጵያውያን ደግሞ ለእንስሳት ያላቸውን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ የጀመርሽ ወጣት ነሽ። ሀሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ያንግ ላይቭስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያን ህጻናትና አዳጊዎችን የኑሮ ቅጥ አምባር በአግድሞች ሲያጠና የቆየ ተቋም ነው። ኤደን ገረመው ከሳምንታት በፊት የዚህ ተቋም ዋና ኃላፊ የሆኑትን ዶክተር አሉላ ፓንክረስትን አነጋግራለች። ዘገባው በመቀጠል ይቀርባል።
ያንግ ላይቭስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ.ም አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ህጻንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአእምሮ ጤናና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንክረስት ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ።
የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲ ኔት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ፣ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ፣ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ እንደዚሁም የጥቃት ጉዳይ፣ ያለ እድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገብጋቢ የሆኑ ወቅታዊ አርዕስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ።
ከኢትዮጵያ ውጪ በፔሩ በህንድና በቪየትናም የሚደረገው ይኸው ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው።
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22-23 ዓመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች 7 ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ እያደጉ 8 ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም ምግብ ዋስትና በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት 22 ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ።
የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤት እና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቂርነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው እየተሻሻለ መጣ እያደጉ ሳለ። መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣ ፈንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና መጀመሪያ ላይ በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን።
ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዲሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ።
እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከ90 ቤት ወደ 100 የሚደርስበት አካባቢ ነበር በከተማዎች። በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን።
የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር የተመዘገበ እንደሆነም ጠቁመዋል።
ህፃናቱ እያደጉ ሳለ የፆታ ልዩነቶች በጣም ጎልቶ አይታዩም ነበረ 13-15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየ ነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገር እና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ሕይወት ላይ ያስከተሉትን የአእምሮ ጫና ማጥንቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ።
በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ የጥናት ዘዴዎቹን እና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኒ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ እያጠኑ ነው።
ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ሕይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት፣ የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት የያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክሀርስት ለአሜሪካ ድምፅ አመልክቷል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተሰናዳው ዘገባ ኤደን ገረመው።
ኤደን፣ ለቀደመው ዘገባ አመሰግናለሁ። በአይቨሪ ኮስት አዘጋጅነት እየተካሄደ ያለው የአፍሪካ ዋንጫ ብዙ አስገራሚ ውጤቶች እየታዩበት ነው። በመላ አፍሪካ የስፖርት አፍቃሪያን ዘንድ መነጋገሪያ በሆነው ስፖርታዊ አውድ ዙሪያ የኢትዮጵያውያን አስተያየትን አካተናል። አዲስ ቸኮል ያቀርበዋል።
የዘንድሮ የአፍሪካ ዋንጫ የማጣሪያና የጥሎ ማለፍ ውድድሮችን አልፎ ለሩብ ፍጻሜ የቀረቡ 8 ክለቦች ተለይተዋል። ቀሪዎቹ 16 ክለቦች ወደ የአገራቸው ተሸኝተዋል። ውድድሩ በእስካሁኑ ሂደቱ ብዙ ያልተጠበቁ ውጤቶችን ያስተናገደ ነው ተብሏል። ውድድሩን ከጀምሮ አንስቶ የተከታተሉ እንደሆነ ከነገሩን የድሬዳዋ ከተማ ነዋሪዎች አንዱ አቶ ጥለም መገንቶ ወይም በስፋት በሚታወቁበት ቅጽል ስማቸው ሲዳሞ አብዛኛውን የእግር ኳስ እድሜያቸውን ቀድሞ የድሬዳዋ ጥጥ ማህበር፣ ቆይቶ ደግሞ የድሬዳዋ ጨርቃጨር ክለብ ላይ በተጫዋትነት በምክትልና ዋና አሰልጣኝነት አሳልፈዋል። በዘንድሮ የአፍሪካ ዋንጫ ታላላቅ ብሔራዊ ቡድኖች እንደተጠበቁት አልሆንም ብለውናል።
አፍሪካ ዋንጫ አንደኛ ነገር ከዝግጅቱ ጀምሮ በጣም ጥሩ ነው። ራሱ ስቴዲየሙ ምኑ የነበረው ሰረሞኒ ሁሉ በጣም ጥሩ ነው። ግን ግምት የተሰጣቸው ቡድኖች የተጠበቁትን ያህል አላየ ናቸው እንደ መሰለኝ። የንቀትም ሊሆን ይችላል፣ መዘናጋትም ሊሆን ይችላል። ለምሳሌ አሁን ኮትዲቯርን ብንወስድ እንደዛ አይነት ሽንፈት ውስጥ ወድቆ ነበር። ግን ከዛ ተምሮ አሁን በቀደም ዕለት ከትናንት ወዲያ አይደለም የተጫወተው ያደረገው እንቅስቃሴ ለዋንጫ የሚያሳጨው ይሆናል ብዬ ነው የምገምተው። ክስተት የሚለው የትናንትናው ማታ አሁን ማነው ሞሮቆ የጣለው ቡድን ክስተት አለው።
የተጠበቁት ብሔራዊ ቡድኖች እንደታሰቡት ባለመገኘታቸው ላይ ተመሳሳይ አቋም ያለው የቀድሞ የኢትዮጵያ ብሔራዊ ሊግ ክለቦች ተጫዋችና አምባሰልጣኝነት ስራ ላይ የሚገኘው አቶ ዮሴፍ ጌታቸው መንስኤው ከብሔራዊ ቡድኖቹ ይልቅ በአውሮፓ ክለቦች የሚጫወቱ ተጫዋቾች በሙሉ አቅማቸው ባለመጫወታቸው እንደሆነ ያምናል።
ከድሮም ካየው ካስተዋወስከው ተኮፈሰው ነው አፍሪካን ዋንጫ ላይ የሚመጡት። በጣም ራሳቸውን እግራቸውን ጠብቀው በዶላር ስለሚበጣም በሳምንት ስለሚከፈላቸው አፍሪካን በጣም ተጠንቀቀው ነው የሚመጡት እና ክለቦቻቸው ማስጠንቀቀዋቸው ባይልኳቸው ራሱ ደስ ይላቸዋል እና ያን ተጽዕኖ ይፈጠሩ ብዬ ነው ማስበው። ራሳቸው በጣም እንትን ብለው ነው ንቀው ነው የሚመጡት ፕሮፌሽናሎቹ። በተለይ ስፔን እንግሊዝ እና የሚጫወቱት ከበፊትም ያናደዱ ነው። በነ ካኑ ጊዜ ጀምሮ እግራቸውን እየጠበቁ ነው የሚጫወቱት።
የድሬዳዋ ከነማ ደጋፊው አቶ ሙላ ለብጸጋም የዘንድሮ አፍሪካ ዋንጫ ባልተጠበቁ ውጤቶች የተሞላ ነው ይላል።
በእግር ኳስ ውስጥ የማይጠበቁ ነገሮች ግን እየተመለከትን ነው። ከማንጠብቃቸው እግር ኳሶች አንዱን እንደ ፊልም እያየነው ነው እና ትናንትና የነበሩት ጨዋታዎች ራሱ የሚገርሙ ናቸው እና የአፍሪካ ዋንጫው ትንሽ እንትን ነው በቃ ፈን የሚያደርጉ ናቸው እና የጥሩ አንደኛ ሆነው 7 ነጥብ ይዘው 9 ነጥብ ይዘው ያለፉ ሀገራት በሙሉ ተሰናብተዋል እና እግር ኳሱ በቃ ከእግር ኳስ ደግሞ የሚጠበቅ ስለሆነ እያየን ነው። ፍጻሜው ደግሞ የሚያምር እንደሚሆን አንጠራጠርም።
በእርግጥ በአምናዊ ኳታሪ ዓለም ዋንጫ አፍሪካን ወክሎ የተሳተፉት 5ቱ ክለቦች ማለትም ሴኔጋል፣ ጋና፣ ሞሮኮ፣ ቱኒዚያ እና ካሜሩን ከሩብ ፍጻሜ ውድድር ውጭ ሆነዋል። ፊፋ በሚያወጣው ወርሃዊ የብሔራዊ ቡድኖች ደረጃም ከአፍሪካ ከአንደኛ እስከ አምስተኛ ያሉት ሞሮኮ፣ ሴኔጋል፣ ቱኒዚያ፣ አልጄሪያ እና ግብጽም አሁንም በሩብ ፍጻሜ ውድድር ላይ አናያቸውም። አቶ ዮሴፍ ጌታቸው በዘንድሮ የአፍሪካ ዋንጫ ስም የሌላቸው ቡድኖች ሁሉ ትልቅ ደረጃ ላይ መድረስ እንደሚችሉ ማየታችን ለኢትዮጵያውያን ትምህርት ይሆናል ይላል።
ስሜት የሰጠኝ ጨዋታ በሊጎሬ የአንጎላ ነው። እዛ ድረስ መድረሳቸው እና እነ ግብፅንም ያህል እንደዚህ መፈተት ነች ለእኛ ለኢትዮጵያኖችም ጥሩ ነው ብዬ ነው ማስበው። በቃ እኔ ትንንሾቹ ሲያሸንፉ ደስ ነው የሚለኝ። ለምን እኛም እንደ በእግር ኳሱ ትንሽ ገና ትንሽ ስለሆንም ያነሳሰናል ብዬ አስባለሁ።
አቶ ጥላውን የአፍሪካ ብሔራዊ ቡድኖች አቅም የተቀራረበበት ውድድር እያየ ነው ይላሉ።
የታሰቡት ቡድኖች አቅማቸውን ተጠቅመው ህብረታቸውን ተጠቅመው አንድነታቸውን ተጠቅመው ትልቅ ውጤት ነው ያመጡት። ምክንያቱም እነዛ ያገኛሉ ተብሎ የተገመቱት ቡድኖች እንደተባለው ነገር የሰሩት ነገር የለም። ድንገተኛ ዱቡዳ ነው የደረሰባቸው። ስለዚህ ካሁን በኋላ ያለው የዋንጫ ጨዋታ እንጃ በጣም 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 አመርቂ ነው ብዬ ነው የምገምተው። አቅማችንም የአፍሪካ አቅም ምን ያህል እንደሆነ የታየበት ጊዜ ነው ብዬ ነው የምገምተው።
አቶ ሙላለም ጸጋዬ ደግሞ የውድድሩ ተገማች አለመሆን የአፍሪካ ክለቦች መሻሻል ማሳያ ነው ይላል።
ውድድሮቹን ካያቸው 0-0 1-0 ምናምን ባለቀ ሰዓት የሚገቡ ኳሶች ናቸውና ውጥረት ያለበት ነውና የዘንድሮ ደግሞ በሰፊ ጎል የተሸናነፉበት ውስን ያለው ውጥረቱ እንደዛው ነው እና ጠንካራ መሆናቸው ነው የምታይበት። የጎል ብዛት የለበትም እንትኑ ላይ ምድብ ድልድሉ ካለቀ በኋላ አሁን ላይ ያለው ብዙም ጎል የምታይበት ነገር አይደለምና ውጥረት ያለበት መሆኑን ያስታውቃል።
ውድድር በአጀማመሩ ላይ ቀድሞ እንደነበሩ የአፍሪካ ዋንጫ ውድድሮች የብዙዎችን ቀልብ የሳበ አልነበረም ያለን አቶ ዮሴፍ ውድድሩ ከመጀመሩ በፊት በገበያ ላይ በስፋት ይቀርቡ የነበሩት ውድድርን የሚመለከቱ የህትመት ውጤቶች አሁን መቅረታቸውን በማሳያነት ይጠቅሳል።
አፍሪካ ዋንጫ ቀዝቅዟል። አብሶ በድሬዳዋ ብዙ ቤቶች ምን የሚገባው ምን ትሳይ እንደ በፊቱ አይደለም። የፕሮግራሞች ቀድሞ አለመሸጣቸው የፕሮግራም እነዚህ ኳስ ተጫዋቾች ያሉበትን ከልጅነታችን ጀምሮ የኳስ ተጫዋቾችን ምስል እየቀደድን ነው። አንዳንዶቹን መጫወቻም እንደ መጫወቻም አለም እንደ ማስቲካም ቤታችን ለምንለጥፈውን ፕሮግራም አለ በትልቁ ትንንሽም ኪሶቻችን ሲዘን አሁን እንደዚያ እንኳን የምናስቀረው ነገሮች የሉ።
የድሬዳዋ ከነማ ደጋፊ አቶ ሙላለም ጸጋዬ ግን ቀድሞም ቢሆን የአፍሪካ ዋንጫ አጀማመሩ ቀዝቀዝ ያለ እንደሆነና ቀስ በቀስ ግን የብዙዎችን ቀልብ እንደሚስብ ነው የሚናገረው። በዘንድሮ የአፍሪካ ዋንጫ ያልተገመቱ ቡድኖች ለሩብ ፍጻሜ እንደደረሱ ሁሉ ለግማሽ ፍጻሜና ለፍጻሜውም እነማን እንደሚደርሱ ለመገመት እንደሚከብድ ነው የስፖርት ባለሙያዎች የተናገሩት። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽት።